Sora, Sora ang kalaki. Nagambul. Nage. Voice of America.
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ ጥር 2 2013 ዓ.ም ተመረጥ ዝግጅታችን ጀመረ።
ከአገራችን ስለተፈጠሩ ሁኔታዎች የተነሳ ያከፍ ማለት ጽቅ ማለት ምንጠብቃቸው ነገሮች ኤክስፔክቴሽኖች አንዴ ከፍ አንዴ ዝቅ ይያሉ ይሄዳሉ። ግን ብቻ በራሱ በተፈጠረው ደግሞ በጣም ብዙ ኤክስፔክቴሽኖችን እንደገና ይሄ ጉጉት ኤክሳይትመንት እንደዚህ የሚጨምር ሂደት ነው።
የኢትዮጵያ ብሔራዊ ምርጫ ቦርድ የኮሙኒኬሽን ጉዳዮች ዳይሬክተር ወይዘሪት ሶላና ሽመልስ ናቸው። የአዲሱን ሀገራዊ ምርጫ ሰሌዳና የምርጫውን እንቅስቃሴ በተመለከተ የሰጡን ማብራሪያ ከዜናው በኋላ እናስደምጣችኋለን። ጤና ይስጥልኝ እንደምናመሻችሁ ክቡራን አድማጮች፣ የምሽቱ አስተናጋጃችሁ ሲዮን ግርማ ነኝ። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voenews.com በአትቪኦኤአምሃሪክ ከፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
እናስተልኝ እንደምናመሻችሁ ክብራትና ክብራን አድማጮች፣ ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። ባለፈው ረቡዕ በዩናይትድ ስቴትስ ምክር ቤት ከተፈጸመው የሁከተኞች ምግባር ጋር ተያይዞ ካዋኪዎቹ ጋር በመሆን ራሱን በቪዲዮ ቀርጾ በቀጥታ በፌስቡክ ሲያሰራጭ ነበር የአንድ ክፍለ ግዛት ምክር ቤት አባል ስራውን መልቀቁን አስታወቀ። በውድመትና አመጻዊ ተሳተፉ ተጨማሪ ሌሎች ግለሰቦችም መታሰራቸው ይፋ ተደርጓል። በዌስት ቨርጂኒያ ክፍለ ግዛት የምክር ቤት አባል የሆነው ዴሪክ ኢቫንስ ለግዛቲቱ ሀገረ ገዢ ጂም ጀስቲን በላከው ባለ አንድ አረፍተ ነገር ደብዳቤ ነው በፍቃዱ ራሱን ከምክር ቤቱ ማሰናበቱን ይፋ ያደረገው። ግለሰቡ ባሳየው ምግባረ ብልሹ ድርጊትና በተከለከለ የምክር ቤቱ አካባቢ ያለ ፍቃድ መግባት በሚሉ ወንጀሎች ክስ ቀርቦበታል። ጥፋተኛ ሆኖ ከተገኘም በፌደራል እስር ቤት እስከ አንድ አመት ተኩል የሚደርስ ጊዜ ቅጣት ይጠብቀዋል። ኢቫንስ በፌስቡክ አማካኝነት ባሰራጨው ቪዲዮ የሆነ ሰዓት ላይ ገብተናል ውስጥነን ገብተናል በቃ ሲል ይደመጣል። ኋላ ላይ በተሰረዘ ሌላ ቪዲዮ ደግሞ አመጸኞቹ የምክር ቤቱን ህንጻ መግቢያዎች በኃይል ደርምሰው እንደሚገቡ ሲያስጠነቅቅ ያሳያል። በኋላም ካንዳን መገናኛ ብዙሃን ሪፖርት እንደተመለከተው ይቅርታ ለመጠየቅ መፈለጉን ተናግሯል። በሌላ ተያያዥ ዜናም በወንብድና ድራጎት የተሳተፉ በርካቶች እየታደኑ በቁጥጥር ስር በመዋል ላይ መሆናቸው ተዘግቧል። ከምክር ቤቱ አፈ ጉባኤ ናንሲ ፔሎሲ ጽፈት ቤት በመግባት ወንበራቸው ላይ ተቀምጦ እግሩን አንፈራጦ ጠረጴዛቸው ላይ አድርጎ በቪዲዮ የሚታየው የአርካንሳ ክፍለ ግዛቷ ሊትል ራክ ነዋሪ የሆነው የ60 ዓመቱ ሪቻርድ ባርኔት ባለፈው አርብ በቁጥጥር ስር መዋሉና ለዋሽንግተን ዲሲ የህግ አስከባሪ ባለስልጣናት ተላልፎ ሊሰጥ በመጠባበቅ ላይ መሆኑም ተዘግቧል። ከፊል እርቃኑን ሆኖ ጸጉራማ ባርኔጣና ቀንድ አናቱ ላይ አድርጎ ፊቱን ቀለም ተቀብቶ በተለያዩ ቪዲዮ ምስሎች ላይ ይታይ የነበረ ጄኮብ አንቶኒ ቻንስሊ የተባለ ሌላ ግለሰብ ደግሞ በትላንትናው ዕለት በቁጥጥር ስር መዋሉና በርካታ ክሶች የሚጠብቁት መሆኑንም የዩናይትድ ስቴትስ ምክትል አቃቢ ህግ ኤስተር ዊኒን ዋቢ ያደረገው የአሶሲየትድ ፕሬስ ዘገባ አመልክቷል። በሌላ ተያያዥ ዜና ባሳለፍነው ሳምንት አጋማሽ በዩናይትድ ስቴትስ ምክር ቤት ውስጥ በሁከተኞች ከተፈጸመው ከዚህ ሰዓት አልበኝነት የታየበት ወንጀል ጋር በተያያዘ ፕሬዚዳንት ትራምፕን በሁከቱ አነሳሽነት ተጠያቂ ለማድረግ የተያዘው ጥረት የብዙዎችን ድጋፍ ማግኘቱንና እስከ ነገ ሰኞ ድረስም ትራምፕ ከስልጣን እንዲወገዱ የሚጠይቅ ክስ ሊቀርብባቸው እንደሚችል ዲሞክራት የምክር ቤት አባላት ትናንት አስታወቁ። ከክሱ አርቃቂዎች አንዱ የሆኑት የካሊፎርኒያ ክፍለ ግዛቱ የዩናይትድ ስቴትስ ምክር ቤት የዲሞክራት ፓርቲ አባል ቴድ ሉ ትላንት ከሰዓት በኋላ በትዊተር አማካኝነት ባስተላለፉት መልእክት እስካሁን 180 የምክር ቤት አባላት ክሱን መደገፋቸውን አመልክተዋል። በዚህ አሃዝ ውስጥ ታዲያ ከፕሬዝዳንቱ ፓርቲ ሪፐብሊካን የምክር ቤት አባላት አንድም ሰው የለም። የምክር ቤቱ አፈ ጉባኤ ናንሲ ፔሎሲ እና አጋሮቻቸው የሥራ ዘመናቸው ሊያበቃ 10 ቀናት ብቻ የቀራቸው ፕሬዝዳንት ከዚያ በፊት በሕግ ተወግደው ለማየት ከፍተኛ ጉጉት አላቸው። ይሁን እንጂ የሐሳብ ሪፐብሊካኖች አብላጫ መቀመጫ ባላቸው እንደራሴዎች ምክር ቤት ይሁንታ ማግኘቱ ያጠራጥራል። የህሊና ሚዛን የጎደላቸው ፕሬዝዳንት ሁኔታ ከዚህ በላይ አደገኛ ሊሆን አይችልም ያሉት ፔሎሲ በሀገራችንና በዲሞክራሲያዊ ስርዓታችን ላይ ከሚያደርሱት ከዚህ ሚዛን የጎደለው ድርጊታቸው የአሜሪካን ህዝብ ለመታደግ ማድረግ ያለብንን ሁሉ ልናደርግ ይገባል ብለዋል። የዩናይትድ ስቴትስ ምክር ቤት ፕሬዝዳንት ትራምፕ ለሁለተኛ ጊዜ ከስልጣን እንዲወገዱ የሚለውን ክስ ካጸደቀ ትዕዛዙ ተፈጻሚ እንዲሆን ከዚህ ቀደም ምክር ቤቱ የስልጣን ብልግና ፈጽመዋል በሚል ከስልጣን እንዲወገዱ ያቀረበውን ክስ ያነሳውና ነጻ ያደረጋቸው የዩናይትድ ስቴትስ እንደራሴዎች ምክር ቤት ማየት ይኖርበታል። በሪፐብሊካን የሚመራው እንደራሴዎች ምክር ቤት በአውሮፓውያኑ የቀን አቆጣጠር እስከ ጥር 19/2021 የተመረጡ ፕሬዝዳንት ባይደን በዓለ ሲመት ከመፈጸሙ አንድ ቀን በፊት ድረስ ረፍት ላይ ነው። በዚህ ወር መገባደጃ ላይም እንደራሴዎች ምክር ቤት ቁጥጥር ከዲሞክራቶች እጅ ይገባል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። በቅርቡ የዳግም ምርጫ ባካሄደው የጆርጂያ ክፍለ ግዛት የምርጫ ባለስልጣናት ካትላንታ ከተማና አካባቢው አስቀድመው የተላኩ የመራጮችን ድምጽ ያዘሉ ኤንቨሎፖች ላይ የተቀመጡ ፊርማዎችን በማጣራት ላይ በነበሩበት ወቅት የተጭበረበረውን አግኙ ሲሉ ፕሬዝዳንት ትራምፕ በአንድ የምርመራ ኃላፊ ላይ ጫና ሲያደርጉ እንደነበር ተዘገበ። ይህ የምርመራ ስራ ብሔራዊ ጀግና ያደርጋል ሲሉም ተሰምተዋል። ይህ አዲስ የተሰማው የፕሬዝዳንቱ ድርጊት የትላንት ቅዳሜ ሳምንት የምርጫ ጉዳዮች የሚመለከታቸውን አንድ ግዛቲቱን ከፍተኛ ባለስልጣን ተመራጩን ፕሬዝዳንት ባይደንን አሸናፊ ያደረገውን በግዛቲቱ ያገኙትን ውጤት ማስቀልበስ የሚችል ድምጽ አፈላልጉ ሲሉ ከተደመጡበትና ሾልኮ ከወጣው የስልክ ምልልስ እጅ የቀደመ መሆኑም ተነግሯል። ይሁን እንጂ ይህ ዜና የተሰማውና ዋሽንግተን ፖስት ጋዜጣ ለመጀመሪያ ጊዜ ለንባብ ያበቃው በትላንትና ዕለት ነው። በመጨረሻም ኮቪድ-19 የኮቪድ-19ን መከላከያ ክትባት መውሰድ የሥነ ምግባር ጉዳይ ነው ሲሉ የሮማ ካቶሊካዊት ቤተክርስቲያን ርዕሰ ሊቃነ ጳጳሳት አቡነ ፍራንሲስ ተናገሩ። የሥነ ምግባር ጥያቄ የሚያደርገው አሉ አቡነ ፍራንሲስ፣ የሥነ ምግባር ጥያቄ የሚያደርገው ክትባቱን ያለ መውሰድ አንድም በጤናና በህይወት ሁለትም በሌሎች ሰዎች ህይወት ከመቆመር የሚቆጠር በመሆኑ ነው ብለዋል። ካናሊ 5 ከተባለ አንድ ኢጣሊያን ቴሌቪዥን ጋር ባደረጉት ቃለ ምልልስ ይህን ያሉት አቡነ ፍራንሲስ በዚህ ሳምንት የክትባት ዘመቻውን በምትጀምረው የቫቲካን ከተማ ራሳቸውም ለመከተብ ቀጠሮ መያዛቸውን ተናግረዋል። በሌላ የኮቪድ-19 ዜና ከዚህ ቀደም ከታወቀው የኮሮና ቫይረስ የተለየ ዝርያ ከብራዚል ወደ ጃፓን በመጣ ተጓዥ ላይ ማግኘቱን የጃፓን ብሔራዊ የተላላፊ በሽታዎች ጥናት ተቋም አስታወቀ። የተቋሙ ኃላፊ ታካጂ ዋኪታ በዛሬው ዕለት በሰጡት መግለጫ አዲሱ የቫይረስ ዝርያ ቀደም ሲል በብሪታንያና በደቡብ አፍሪካ ከተገኘው ሁለተኛው የኮሮና ቫይረስ ዝርያም የተለየ መሆኑን አስረድተዋል። ሆኖም ሶስቱም የቫይረሱ አይነቶች ራሳቸውን የለወጡ የአንድ ኮሮና ቫይረስ ዝርያዎች መሆናቸውን አክለው ገልጠዋል። አድማጮች፣ ለሰዓቱ ያለም ዜና የተመደበው ክፍለ ጊዜ እዚህ ላይ በቃ። መልካም ምሽት።
የምታዳምጡት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈውን የዛሬ እሁድ ጥር 2/2013 ዓመተ ምህረት ዝግጅታችንን ነው። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voenews.com @voenews የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን ለዕለቱ ወደ ያዝ ነው ቀዳሚ ውይይት እንለፍ። የኢትዮጵያ ብሔራዊ ምርጫ ቦርድ መጪውንና 6ኛውን አገራዊ የምርጫ የጊዜ ሰሌዳ ይፋ አድርጓል። በዚህ መሰረት ግንቦት 28 2013 ዓ.ም ምህረት ድምጽ የመስጫ ቀን እንዲሆን ወስኗል። ይህንን አዲሱን ሰሌዳና አጠቃላይ የምርጫውን ሂደት በተመለከተ ማብራሪያ እንዲሰጡን የኮሙኒኬሽን ጉዳዮች ዳይሬክተር ወይዘሪት ሶላያና ሽመልስ ጋር ቆይታ አድርገናል። ወደ ውይይቱ። ወይዘሪት ሶሊያና ሽመልስ ለቃለ ምልልስ ፈቃደኛ ስለሆንሽና መሰግናለን። እንግዲህ ወጣት ስለሆንሽ ሁልጊዜ ማንቺ ነው የምንለው በርግጥ ያለሽበት ኃላፊነት ከፍ ያለ ነው፣ ግን ከወጣትነትሽ አንጻር አንቺ ያልን ቀጥላለን። ፈቃድ አግኝተናል ለሱም ከዚህ ቀደምም በነበረ ነው ይይት ምርጫ የኢትዮጵያን መጪውን ምርጫ በተመለከተ የተለያዩ መረጃዎችን በፌስቡክ ገጻችሁ ላይ ታወጣላችሁ። ነገር ግን ለሬዲዮ አድማጮቻችን ነዛን የወጡት መረጃዎች ምርጫውስ እንደው በምን ሁኔታ ላይ ነው ያለው የሚለውን ለአድማጮቻችን ለማብራራት ፈቃደኛ ስለሆንሽ አድማጮቻችን ስም አመሰግናለሁ።
ዚዮንን የምድሉስ ለተሰጠኝ።
ወደ ጥያቄ ስገባ የኢትዮጵያ ምርጫ አሁን ይከናወናል ተብሎ የነበረው ምርጫ ከዚህ ቀደም በተደጋጋሚ በተለያዩ ምክንያቶች በዝርዝር ተጠቅሰዋል፣ ሲዘዋወር ቆይቷል እና ይሄ ምርጫ በአብዛኛው ኢትዮጵያውያን ዘንድ በዓለምም ማህበረሰብ ዘንድ በጣም በጉጉት ሲጠበቅ የነበረ ምርጫ ነው። በኮሮና ቫይረስ ምክንያት የተራዘመ ሁኔታ እንዳለ ሆኖ አሁን ግን የመጨረሻውን የጊዜ ሰሌዳ ቦርዱ ማውጣቱን ይፋ አድርጓል። ይህ ምርጫ ቀድሞ እንደተጠበቀው በጉጉት እንደታየው አሁንም ያ ሁኔታ አለ የሚል ሐሳብ አለሽ?
አለኛው በርግጥ ለምሳሌ አዲሱ ቦርድ ስራ ከጀመረ እንግዲህ 2 አመት አካባቢ ሊሆነው ነው። የዛሬ 2 አመት የነበረው የሀገራችን ውስጥ ያለው የተለያዩ ሁኔታዎች ነው። አሁን ያለው የፖለቲካ አካባቢው ምን መለየቱ ምንም ጥያቄ የለውም። በተለያዩ ሀገራችን ውስጥ የተፈጠሩ ሁኔታዎች የተነሳ ያው ከፍ ማለት ዝቅ ማለት ምን ጠብቃቸው ነገሮች ኤክስፔክቴሽኖች አንዴ ከፍ አንዴ ዝቅ እያሉ ይሄዳሉ። ግን ምርጫ በራሱ በተፈጥሮ ደግሞ በጣም ብዙ ኤክስፔክቴሽኖችን እንደገና ይሄ ጉጉት ኤክሳይትመንት እንደዚህ የሚጨምር ሂደት ነው። ምንም እንኳን በጣም ቀዝቃዛ ነው ብለን እንኳን በምንገምትባቸው ጊዜያት ሁላ ከዚህ ስለነበሩት ሁላ ምርጫ ሲኖር ውድድር ስለሆነ ውስጡም በሀሳብን ማቅረብ መወዳደር አንደኛው ይበልጣል ሌላኛው ይበልጣል ድጋፍ ማሰባሰብ አይነት ነገር በተፈጥሮ ስላለው እሱም ራሱ የሚያመጣቸው የተለያዩ ውክቶች ኤክሳይትመንቶች አሉ። አሁን ለምሳሌ በአንዳንድ ወቅቶች የምናየው ዝቅ ማለት ጠቃላይ ሀገሪቷ ውስጥ ከሚፈጠሩ ጉዳዮች ጋር የሚታዩ ስጋቶች መምጣት መጨመር ከዚ አይነሱ መልሶ መቀነስ በአጠቃላይ የሀገራችን ውስጥ ያለው ሁኔታ ነጸብራቅ መሆኑ ምንም ጥያቄ የለው ምርጫውም ላይ ይንጸባረቅ ይችላል። ግን ከዛ ባለፈ ምርጫ በራሱ የሚያመጣቸው ስለ ኤክሳይትመንቶች አሉና እነሱ ኤክሳይትመንቶች አሁንም በዚህኛው ምርጫ ይኖራሉ ብለን ነው የምንጠብቀው።
የተለያዩ ዘገባዎችን ወይም ደግሞ በአገር ውስጥ እየተከናወኑ እየተካሄዱ ያሉ ነገሮችን መነሻ በማድረግ ነው ይህንን ጥያቄ ቀደም ብዬ ያነሳሁትና በእርግጥ በኮሮናው ጊዜ በተራዘመ ወቅት የነበረው የሰዎች ሀሳብ የተከፈለ ቢሆንም ግን በአብዛኛው የመቀበል ነገር ታይቶ ነበረ። ከዛ በኋላ ግን ለምሳሌ ፖለቲካ ፓርቲ አመራሮች ፖለቲካ ውስጥ በጣም በግንባር ይሰለፉ የነበሩ ጉልህ ሰዎች መታሰር፣ የጸጥታው ሁኔታ ከዚያም ደግሞ ከፍ ሲል በትግራይ ክልል በሰሜኑ ኢትዮጵያ ክፍል የተፈጠረው ሁኔታ ምርጫውን ተጓጊ ያደርጓቸው ከነበሩ ምክንያቶች የቀነሱት ናቸውና እነዚህ ሁኔታዎች ቦርዱ እንዴት ነው የተመለከታቸው? እነዚህ ሁኔታዎች ባሉበት የመጨረሻውን የምርጫ ሰሌዳ ሲያወጣ የተመለከተበት ያየበት የገመገመበት አካሄድ አለ?
ጊዜም ያው የተለያዩ አጋጣሚዎች ውስጥ ያሉ ሁኔታዎችን በመገምገም ነው ምርጫ የሚከናወነው። ምክንያቱም ያው አየር ላይ የሚደረግ ነገር አይደለም፣ ሀገር ውስጥ የሚፈጸም ነው፣ ዜጎች የሚሳተፉበት ነው። በጣም ብዙ ሰው ደግሞ ሞቢላይዝ ያደርጋሉ ወይም ደግሞ ያንቀሳቅሳል ተብሎ የሚጠበቅ ነገር ነው። ምርጫ በራሱ እኛ እንኳን ስንገምት ወደ 50 ሚሊዮን አካባቢ ምራጭ ድረስ ይኖረናል ብለን ነው የምናስበው። ስለዚህ ምንም ጥያቄ የለውም። ያንን ከግምት ውስጥ ማስገባት የተለያዩ ዳሰሳዎችን እናደርጋለን እንደ ቦርድ። እነዚህን ዳሰሳዎች የምናደርግበት ወቅት ግን ዳሰሳውን የምናደርገው ይሄኛው ጉዳይ ስላለ ምርጫው መካሄድ የለበትም ወይም ይሄኛው ጉዳይ ስላለ ምርጫው መካሄድ አለበት በሚል እነዚህ በጣም ባይነሪ በሆነ መልኩ ሳይሆን አሁን ባለው ሁኔታ ውስጥ እነዚህ ጉዳዮች አሉ፣ የተከናወኑ ናቸው። ተጠቀሻቸው ውስጥ በጣም ብዙ ጉዳዮች አሉ። ከዛም በተጨማሪ ብናነሳ ማለት ሀገሪቱ ውስጥ ያለው ሁኔታ ብናነሳ፣ ኢኮኖሚ፣ ማህበራዊ፣ ፖለቲካ በጣም ብዙ ጉዳዮችን ማንሳት እንችላለን። ያልተመቻቹ የሚባሉ እና አገር ውስጥ ያሉ ማንኛውም ዜጋ ሀገሪቱ ያለችበት ሁኔታ ብሎ ሊያነሳቸው የሚችላቸው። ስለዚህ ግን እንደ ቦርደኛ ሁል ጊዜ ስናይ አሰስመንቱን ስንሰራ እንዳስሳለን ነገሮች ከዳሰሳው ተነስተን ግን የምንደርሰው ምንድን ነው? በዚህ ሁኔታ ውስጥ የቦርዱን ኃላፊነት እንዴት ነው መወጣት የምንችለው? ምክንያቱም በጌ የተሰጠው ኃላፊነት አለ። ምርጫ ማስፈጸም ዋናው ኃላፊነት ነው። ፖለቲካ ፓርቲዎችን መቆጣጠር፣ ድጋፍ ማድረግ ሌላኛው ኃላፊነት ነው። ግን እነዚህን ኃላፊነቶች እንዴት ልንወጣቸው እንችላለን? በተለይ ደግሞ ምርጫውም ደግሞ ቦርዱ የሚመለከት ነው። ከምርጫ ውጭ የሆኑ ሌሎች አማራጮች ካሉ ያው የኢትዮጵያ ብሔራዊ ምርጫ ቦርድ የሚመለከቱ አይደለም። በተለያዩ ሁኔታ የሚያነሷቸው ሌሎች መፍትሄዎች አሉ፣ ውይይት፣ ንግግር፣ እነዚህ የመሳሰሉት ነው። እነሱ ያው ከቦርዱ ከተቀመጠለት ማንዴት ውጭ ያሉ ሌሎች ምክክሮች ናቸው። ግን እኛ ልክ እንደ ቦርድ ስናስብ ሁሉ ጊዜ የምናስበው ይሄንን ሁላ ዳሰን በዚህ ሁኔታ ውስጥ እንዴት ብናደርግ ነው እኛም እያስተካከልን እኛም አጅስት እያደረግን ሌሎች የሚመለከታቸው አካላት መንግስትም፣ ፓርቲዎች፣ ማህበረሰቡ እንደዚሁ አጅስት ያደረገን ነው ይህን ምርጫ ከናውነን ከዚህ ፊት ካደረግናቸው ምርጫዎች የተሻለ ማድረግ የምንችለው የሚለው ላይ ነው የምንሰራው። አሰስመንታችን ብዙ ጊዜ የሚያተኩረው እዛ ላይ ነው። ያሉብን ችግሮች ሲመጡ እነዚህ ችግሮች በአንድም ሆነ በሌላ መንገድ ቦርዱን ይነኩታል። ቦርዱን ባይነኩት የምርጫ ሂደት እንዲነኩ ይችላሉ። ስለዚህ ምርጫ ሂደቱ የሚነኩ ከሆነ በእኛ በኩል ምን አይነት ዝግጅቶች ነው ማድረግ ያለብን? እንደ ማንኛውም ምርጫ አይደለም ይሄ ምርጫ የሚሆነው። ስለዚህ ከሌሎች ምርጫ የተለየ ዝግጅት ይፈልጋል ማለት ነው። ስለዚህ በእኛ ላይ የዝግጅት ጫና ያመጣል። ምርጫ እንደሚያስፈጽም ተቋም ታማኝነት ለመጨመር የሚያስፈልገን ነገር ከሌላ ጊዜ በተለየ በጣም ከፍተኛ እንደሆነ እንረዳለን። የቴክኒካል ዝግጅታችን ራሱ የቦርዱ ቴክኒካል ዝግጅት ራሱ ችግሩ ሸመጡ ቁጥር በጣም ከፍ እያለ መምጣት አለበት። ለምሳሌ ጸጥታ ችግር ሀገሪቷ ውስጥ ካለ የጸጥታ ዝግጅት ቦርዱ ማድረግ ያስፈልገዋል፣ ቅድ ማውጣት አለበት። እንደዚህ እንደዚህ እያለ የእኛን የቴክኒክ አቅምም ራሱ እየጨመረ መሄድ ይኖርብናል። በዛው መጠንም ደግሞ ሌሎች የሚመለከታቸው አካላትም ጫን በምርጫ ሳይንስ ወይም በምርጫ መልኩ እንዴት ዝግጅት ማድረግ እንዳለባቸው ድጋፍን መስጠት አለብን፣ አቅጣጫ መስጠት አለብን፣ ግባታችን መስጠት አለብን። እሱን እያደረግን ነው የምንሄደው። ስለዚህ በአጠቃላይ ሆነ ያነሳሻቸው ጉዳዮች አሰስመንቶች ውስጥ እንዴት አድርገን በእነዚህ ሂደቶች ውስጥ ምርጫ እናስፈጽማለን፣ ስናስፈጽም እኛ ምንድን ነው መቀየር ያለብን፣ ማሻሻል ያለብን፣ ማስተካከል ያለብን፣ መጨመር ያለብን የሚባለው ነገር ምንድን ነው፣ ሌሎች አካላት ማድረግ ያለባቸው ምንድን ነው እያልን እሱን አሰስ እያደረግን ነው የምንሄደው። ያው አየር ላይ አይደለም ያለ ነው፣ እናውቀዋለን። ሀገሪቱ ውስጥ ያለውን ሁኔታ የፖለቲካ የማህበራዊ ኢኮኖሚ ሁኔታችን ውስጥ ግን በዛ ውስጥ እንዴት አድርገን ኦፕሬት ማድረግ እንችላለን የሚለውን ነገር አስበንበት ነው የምንንቀሳቀሰው። ቀላል አይደለም። የቦርዱ በኃላፊነቱ ከባድ እየሆነ የሚመጣው የተለያዩ ቢዝነስ ጉዳዮች የጨመረ ቁጥር እና የሚያስፈልገው ዝግጅትም እየጨመረ ይመጣል ማለት ነው። ይህንን ነው እያደረግን ያለ ነው በኛ በኩል።
ይህንን የምርጫውን ሁኔታ የሚያነሱ ሰዎች የሚሰጧቸውን አስተያየቶች ስናዳምጥ ቦርዱ የጊዜ ሰሌዳ ቢያወጣም ምርጫው ምናልባት ላይከናወን ይችላል ወይም ደግሞ ሰሌዳ ከማውጣት በመለስ ያሉትን የቦርዱን እንቅስቃሴዎች አለማወቅም ወይም ደግሞ በመረጃ እጥረትም ሊሆን ይችላል የሚሰጡ አስተያየቶች አሉ። ግን በእናንተ በኩል ከሰሌዳው ማውጣት በተጨማሪ ሰሌዳውን ካወጣችሁ በኋላ እያከናወናችኋቸው ያላችኋቸው ነገሮች ምርጫውን የእውነትም በዚህ በታቀደው ጊዜ ውስጥ ለመፈጸም የሚያስችል እንቅስቃሴ
ሁለት ነገር ነው። እንግዲህ አሁን እዚህ ጋር ያነሳሹ ላይ ያለው አንደኛ ቦርዱ እንደ ቦርድ ይህን ምርጫ ለመፈጸም በቂ ዝግጅቶችን አላደረገም እና በጥቂ ያንን ዝግጅት ሳያደረግን ጊዜ ሰሌዳ ያወጣው የሚሆን ከሆነ እሱ የመረጃ እጥረት ነው የሚሆነው። ከአሁን በፊት በተለይ ደግሞ ባለፉት ጥቂት ወራት በጣም ስትናረጋቸው የነበሩትን የሎጂስቲክስ እና የኦፕሬሽን የተለያዩ ከፓርቲዎች ጋር የተገናኙ ምክክሮች፣ ከዛ ጋር የሚነሱ አቤቱታዎችን መለየት፣ የፓርቲዎችን የእውቅና ሰርተፍኬቶች መጠናቀቅ፣ እነዚህ የመሳሰሉ ማዕት ንሰራቸው የነበሩ ስራዎችን ያው እነሱ ምናልባት በደንብ ካለመከታተል የመነጨ ሊሆን ይችላል። ነገር ግን ምርጫ እንደሚታወቀው መረሳት የሌለበት አንዷ ነገር እዚህ ጋር የአንድ የምርጫ አስፈጻሚ ተቋም ብቻ አይደለም። አንድ የምርጫ አስፈጻሚ ተቋም ሙሉ ለሙሉ አቅም ኖሮት 100% አገሪቷ ውስጥ የሚደረጉ በጣም ጥሩ ምርጫ ላደርግ ይችላል የሚል ሎጂስቲክስ አዘጋጅቶ የሰው ኃይል አዘጋጅቶ እንቅስቃሴ እንኳን ቢያደርግ በዚህ ሂደት ውስጥ የሚሳተፉ ሌሎች በጣም ትልልቅ ሚና ያላቸው አክተሮች አሉ። ባለድርሻ እንኳን ሳይሆኑ ዋና ዋና አክተሮች አሉ። መንግስት ዋና ዋና ሚና ያለው ነው፣ ተዋናይ ነው። የፖለቲካ ፓርቲዎች እዚህ ተዋናይ ናቸው በትልቅ ደረጃ። ከዛ ቀጥሎ ደግሞ ባለ ደረጃ የሚዲያዎች፣ የሲቪክ ማህበራት፣ የአንቂዎች የእነሱ ሚና የእነሱ አስተዋጽኦ አለበት። ከዛ የማህበረሰቡ አለ። እንደዛ እያለ በጣም ብዙ የማህበረሰብ አካላትን የሚያሳ የእነዚህ ሁሉ አካላት የትብብር የቅንጅት አብሮ የመስራት ምርጫውን የማሳካት ፍላጎት ውጤት ነው። አንድ ምርጫ ሲካሄድ እንግዲህ የሚሆነው ማለት ነው በተለያዩ ሁኔታዎች። በተለይ ደግሞ አሁን ባለንበት ሁኔታኛ የሚዲያዎች ከፍተኛ ሚና ይኖራል፣ የሲቪክ ማህበራት ይኖራል። ምርጫ ውስጥ የሚሳተፉ አካላትም ከዚህ በፊት ምርጫ ውስጥ ከሚሳተፉ አካላት በተለየ ሁኔታ ሰፊ ናቸው፣ ብዙ ናቸው። ከዚህ በፊት የተደረገው ምርጫ ማየት እንችላለን። በጣም ጥቂት ፓርቲዎች፣ ሚዲያዎች በጣም ጥቂት፣ እንደ ሶስት ሚዲያዎች፣ ሲቪክ ማህበራት ብዙ የማይታዘቡት አይነት ነገር ሆኖ ነው ያለፈው። ስለዚህ ምርጫ ውስጥ የሚሳተፉ አክተሮች ራሳቸው በጣም ትንሽ ናቸው። ትንሽ በሆኑ ቁጥር ምርጫውን ለማሳካት የሚያስፈልገው ጥረትና ኤፈርት ያንሳል። ነገር ግን ብዙ ሚና ያላቸው ሰዎች በሚሳተፉበት ወቅት በጣም ብዙ አካላት በዚህ ጉዳይ ላይ የራሳቸውን ድርሻ አለን ብለው በሚሳተፉበት ሰው ደግሞ ሚናው ከፍ ያለ ይመጣል። ያ ማለት ምን ማለት ነው? የተሳካ ምርጫ ለማድረግ የብዙ አካላትን ትብብር ይጠይቃል። ይህ እንዳለ እኛ እንረዳለን። በእኛ በኩል ግን እንደ ቦርድ የጊዜ ሰሌዳ ስናስቀምጥ እንዳየሹ አብሮን ቀናት ይቀመጣሉ። በዚህ ቀን ድረስ ከዚህ ቀን ድረስ ይሄን ለማድረግ አስበናል ብለን እንግዲህ ቢያንስ በእነዚያ ቀናት ውስጥ የምናደርጋቸውን የጊዜ ሰሌዳ ውስጥ ያስቀመጥናቸው ነገሮች ማድረግ ካልቻለን ማድረግ ያልቻልንበትን ውስጣዊም ሆነ ውስጣዊ ምርጫዊ ችግር ለማህበረሰቡ የማስረዳት ተጠያቂነት ራሳችን ላይ ወስደናል ማለት ነው ቢያንስ። ስለዚህ የጊዜ ሰሌዳ ሲያወጣ ቦርዱ የጊዜ ሰሌዳውን የሚያወጣው ለጊዜ ሰሌዳውን አውጥቶ ለማከናወን ካልሆነ መጨረሻ ላይ ትርጉም የሌለው ነገር ለሚሆነው ምክንያቱም በጥቂት ቀናትና ወራት ውስጥ እነዚህን ተግባራት ሳያከናውን ዝም ብሎ መቀመጥ አይችልም። ስለዚህ ጊዜ ሰሌዳው ላይ የወጡ ነገሮች ላይ ደግሞ የሚያጋጥሙ ችግሮች ካሉ ደግሞ እነዛን ችግሮች ለማህበረሰቡ፣ ለሚመለከታቸው አካላት፣ ለድምፅ ሰጪዎች እያብራራ የሚሄድ ግዴታ ላይ ሆነ ያለበት ማለት ነው። ስለዚህ ይህንን ግዴታ ስንወስድ አብረን ኃላፊነቱንም ወስደን ምርጫውን እናካሄዳለን ብለን ነው የምናስበው። እነዚህ ቀናትም ደግሞ ያስቀመጥናቸው ቀናት ውስጥም ደግሞ የምናደርጋቸውን ተግባራት በዚህ ጊዜ ይናደርገናል፣ በዚህ ጊዜ እናደርገናል ብለን ለማህበረሰቡ እናሳውቃለን። በዛው መጠንም ደግሞ ሌሎች የሚመለከታቸው ደግሞ እዛ ላይ ያሉ ያው የጊዜ ሰሌዳው ላይ እንዳየሽ ከፓርቲ ፓርቲዎች የሚጠበቃለ ከሲቪክ ማህበራት የሚጠበቃለ ከተለያዩ አካላት መጫወት ሚና ካላቸው አካላት ማህበረሰቡ ሄዶ መመዝገብ አለበት። እንደዚህ እያለ ሁሉም ሚና ያላቸው እነሱም ደግሞ በዚሁ ጊዜ መሰረት ተዘጋጅተው ወደዚህ የምርጫ ተግባር ውስጥ የሚገባሉ ብለን እናስባለን። እና እንዳልኩት በእኛ በኩል ያው እነዚህ ቀናት ስናስቀምጥ ይህ በእነዚህ ቀናት ውስጥ የመስራት ካልሰራን ደግሞ ለምን እንዳልሰራን የማብራራት ያንን ለማህበረሰቡ የማሳወቅ ለድምፅ ሰጪው ለሚመለከታቸው አካላት የማሳወቅ ግዴታ አለብን። ያንን ግዴታና ኃላፊነት ወስደን ነው ይህን ጊዜ ስለሄደ የምናስቀምጠው። ያንን በምናደርግበት ወቅት ደግሞ ግን የሚመለከታቸው ሁሉም አካላት ይህንን ለማሳካት አብረው በተቻለ መጠን ባላቸው አቅም ባላቸው በፍጹም ቅንነት እዚህ ውስጥ መሳተፍ ይኖርባቸዋል ማለት ነው። እና ያው ምርጫን የአስፈጻሚ ተቋም ብቻ ብቸኛ ኃላፊነትና ሌሎች ግን የማይመለከታቸው አድርጎ ማሰብ እንደማያስፈልግ ለመጥቀስ ያለው ጊዜ ሰሌዳው ግን አሁን የመጨረሻ ጊዜ ሰሌዳ ብለን አውጥተነዋል። እዛ ላይ የተለያዩ ተግባራት የሚከናወኑባቸውን ቀናት አስቀምጠናል። በእነሱ መሰረት የምንሰራቸውን ተግባራት ይፋ እናደርጋለን። ማንሰራቸው ተግባራት ካሉ በተለያዩ ምክንያቶች የተነሳ እነሱም ካሉ ደግሞ እነሱ ለማህበረሰቡ እናሳውቃለን። ግን ይሄ ጊዜ ሰሌዳ ቦርዱ ራሱ ለራሱ ላይ ተጠያቂነት ያስቀምጠበት ነው ማለት ነው። ይፋ ሲሆን
የጸጥታውን ችግር በተመለከተ ቅድምም ያነሳሁት የጸጥታው ችግር በጠቅላላ በአገሪቱ የተለያዩ አካባቢዎች በተለያየ ቀናት በተለያየ የጸጥታ መደፍረስ ምክንያት የጸጥታ ስጋት አለ በአገሪቱ ላይ እና ይህንን እንዴት ነው የምትወጡት?
በእኛ በኩል እንግዲህ የመጀመሪያ ጊዜ የጊዜ ሰሌዳ ከማውጣታችን በፊት ሁለት ምክክሮች አድርገናል ከፖለቲካ ፓርቲዎች ጋር እና ያን ጊዜ ለምርጫ ዝግጅት እያደረግን እንደሆነ እና በእነሱም በኩል ያላቸውን አስተያየት ለመጠየቅ እያደረግነው ውይይት ነበረ። በእነዚያ ምክክሮች ወቅት ከፖለቲካ ፓርቲዎች የተነሳ አንደኛው ሀሳብ ምንድን ነበረ? የጸጥታው ሁኔታ ለፓርቲዎች እንቅስቃሴ ብቻ ሳይሆን ለቦርዱ እንቅስቃሴ፣ ለምርጫ ኦፕሬሽንም ጭምር ለእናንተም አስቸጋሪ አይሆንም ወይ እና ይህንን ጉዳይ እንዴት ታዩታላችሁ የሚል ሀሳብ ተነስቶ ነበር። የዛኔ በወቅቱ ያደረግነው አንደኛው ነገር ምንድን ነበረ? በእኛ በኩል የጸጥታ ሁኔታን አስመልክቶ ያደረግናቸው ዝግጅቶች አሉ። የተወሰኑ ዝግጅቶች ለፖለቲካ ፓርቲዎቹም የዛን ጊዜ ያቅርበናል። ለምሳሌ የሰራነው ጥናት አለ። አሰስመንት በተለያዩ አካባቢዎች ላይ የሚነሱ ችግሮች የጸጥታ ችግር እንደምታየው ቀጥታ ሀገሪቷ ውስጥ ያለ የጸጥታ ችግር እንዳለ ምርጫ ቦርድን አይመለከትም። የሚመለከተው መንግስት ሆኖ ነገር ግን ወደ ምርጫ የጸጥታ ችግርነት ወይም ከምርጫ ጋር የተገናኘ የማስተጓጎል ሂደት ነው ፌት የማድረግ ሁኔታ የሚያለባቸው የሚኖሩባቸው ሁኔታዎች የት እና ምን አይነት ናቸው የሚለውን እኛ ያደረግነውን ጥናት በሱ ላይ መሰረት አድርገን ደግሞ እንዴት አድርገን ቀድመን የጸጥታ ችግሮች የሚፈጠሩበት ቦታዎች ላይ ከምርጫ ጋር የተገናኙ ችግሮች ካሉ እንዴት መረጃ እንደሚደርሰን እሱ ደግሞ በነዚያ መረጃዎች መሰረት አድርጎ ደግሞ እነማን እነማን አካላትን እንዴት አድርገን አናግረን የነዚህ ችግሮች መፍታት አለብን የሚል የራሳችን የሆነ የምርጫ ጸጥታን አስመልክቶ የተወሰነ የራሳችን የሆነ ጥናት አሰስመንት ነው። የእሱን ውጤት ለፖለቲካ ፓርቲዎች በወቅቱ አቅርበን ነበር እና በፓርቲዎች በኩል የተነሳ የነበረው ቦርዱ ይህን ዝግጅት ማድረጉ ጥሩ ነው፣ ነገር ግን በቂ ላይሆን ይችላል እና እነዚህ በሚሆንበት ወቅት እንዴት ታደርጋላችሁ የሚል ሀሳብ ተነስቶ ነበር። እሱን እንግዲህ መሰረት አድርገን ከዛ በኋላ አንደኛ ያደረግነው ምንድን ነው፣ በመንግስት በኩል ደግሞ የምርጫ ጸጥታ እቅድ በልዩ ሁኔታ እንዲሰራ። ምክንያቱም የሌሎች የጸጥታ እቅዶች ሀገሪቷ ውስጥ ይኖራሉ፣ የተለያዩ ጸጥታ ተቋማት ያላቸው የሚሰሯቸው። ነገር ግን ምርጫ ደግሞ አንድ ጊዜ በሁሉም ቦታ የሚደረግ ስለሆነ ትንሽ ሰብሰብ ያለ ኮምፕሬንድድ የሆነ እንትን ያስፈልገዋል፣ እቅድ ያስፈልገዋል። ስለዚህ በዚህ እቅድ መሰረት በዛ መሰረት የመንግስት የጸጥታ የምርጫ የጸጥታ እቅዱን እንዲያዘጋጅና እዛ ውስጥም ደግሞ እኛ የምርጫውን አስመልክቶ ምክንያቱም ምርጫ የቴክኒክ የሆኑ ጉዳዮች አሉት የሌሎች ጸጥታ አካላት የማያውቋቸው ምርጫ ቦርዶች የሚያውቃቸው በሙያው የተነሳ ቴክኒካል ተቋም ስለሆነ የሚያውቃቸዋሉ። ስለዚህ እነሱን አስመልክተን በእኛ በኩል ግብአት እንሰጣለን የሚል ሀሳብ አንስተን መንግስት በኩል ያው የጸጥታ ታስክ ፎርስ እና የጸጥታ እቅድ አዘጋጅቶ የተለያዩ ይዞች ተደርጓል። ቦርዱም ተሳትፎበታል። በዚህ ታስክ ፎርስ ውስጥ የቀረቡ ጸጥታ እቅዶች ላይም ደግሞ ከምርጫ አንጻር መገባት ያለባቸው ነገሮች ጊዜዎች ደግሞ በተለይ በዚህ ጊዜ ላይ ምን ይደረጋል፣ በዚህ ጊዜ ላይ ምን ይደረጋል የሚለውን ከጊዜ ሰሌዳውም አንጻር ለማየት እየሞከር ነው። ስለዚህ የምርጫ ጸጥታ እቅዱን ማዘጋጀት ከመዘጋዘጋቸው እቅድ ላይ ግብዓት መስጠት እና ከጸጥታ አካላት ጋር በምርጫ ዙሪያ መካከሉን ስራ በእኛ በኩል እየሰራን ነው ማለት ነው። ተስፋ የምናደርገው ይሄ የምርጫ ጸጥታ እቅድ መንግስት በኩል እየተዘጋጀ ያለው እና እኛ የምንሳተፍንበት እና ግብዓት እየሰጠንበት ያለ ነው ውጤታማ ሆኖ ምርጫውን በጣም በአስቸጋሪ በሆነ መልኩ ሲግኒፊካንት በሆነ መልኩ አፌክት የሚያደርግ የጸጥታ ችግር ሳይኖርብን እናስፈጽማለን ብለን ነው። እንግዲህ
ሌላው የተነሳው ከዚህ ጊዜ ሰሌዳ ጋር ተያይዞ የተነሳው ጉዳይ አዲስ አበባና የድሬዳዋ ምርጫ ነው። እንደሚታወቀው በተለይ አዲስ አበባ ከአገር አቀፍ ምርጫው አንድ ላይ አይደለም እና ለምንድን ነው ይሄ የሆነው?
የአዲስ አበባ ምርጫ አሁን ተለያይቷል። የተለያየው ግን አሁን አይደለም። ከአሁን በፊት የነበሩ ሁለት ምርጫዎችም ከ1997 ምርጫ በኋላ የከተማ መቀመጫ ምርጫና የፌዴራል መቀመጫ ምርጫ አንድ ላይ ተደርጎ አያውቅም። ያ የሆነበት ምክንያት ምንድነው? ተስተውሽ ከነበረ 1937 ላይ መጨተ ከሄዶ የባላደራ መንግስት ነበር የነበረው። የባላደራ መንግስቱ 2000 ዓመተ ምህረት ላይ ለክ የአዲስ አበባ ከተማ መቀመጫ ሲያስመርቅ 1997 ዓመተ ምህረት ከነበረው የአዲስ አበባ ከተማ ምርጫ ክልሎች ኮንስቲቱሽን ምንላቸው ማለት ነው። እሱን ቀይሮ የከተማ መስተዳድሩ ክፍለ ከተማዎቹን የአዲስ አበባ ከተማ ውስጥ ያሉት 10 ክፍለ ከተማዎች እንደ ኮንስቲቱሽን ይቆጥራቸዋል፣ እንደ ምርጫ ክልሎች ይቆጥራቸዋል እና ምርጫው በእነሱ ውስጥ ይካሄድልኝ ብሎ ያው የከተማ መስተዳድሮች ናቸው ይሄንን ህግ የሚያወጡት። እንደዛ በመሆኑ ከ97 በኋላ የተደረጉ የከተማ ምርጫዎች እንዳለ በክፍለ ከተማን እንደ ኮንስቲቱሽን እንደ ምርጫ ክልል በማድረግ የተከናወኑ ናቸው። ስለዚህ አሁን ለምሳሌ 1997 ላይ ብንወስድ አንድ ሰው ለተወካዮች ምክር ቤት ካንዴ ምርጫ ክልል አንድ ሰው ሲመርጥ ለአዲስ አበባ ከተማ መስተዳድር መቀመጫ ደግሞ 6 ሰው ይመርጣል። እንደዛ ነበር። ስለዚህ ይቆጠራል። በተመሳሳይ ምርጫ ክልል ውስጥ ነው 6 መቀመጫዎች ለከተማ መስተዳድር ይሄዳሉ። አንዱ ለተወካዮች ምክር ቤት መቀመጫው ይሄዳል። ቆጠራምና ኦፕሬሽን ላይ ምንም አይነት ችግር አይኖረውም። አሁን ግን የከተማ መስተዳድር መቀመጫዎችና የክልል መስተዳድር መቀመጫዎች የሚወስኑት ከተማ መስተዳድሮቹና ክልሎቹ ራሳቸው ናቸው። ኢትዮጵያ ብሔራዊ ምርጫ ቦርድ አይደለም። ፌደራል መቀመጫ በህግ የተቀመጠው በተወካዮች ምክር ቤት የተቀመጠው ብቻ ነው እኛ መስተዳድረው። ከዛ ውጭ ያሉ ክልሎች በተለያየ ጊዜ ኮንስቲቱንሲያቸውን የምርጫ ክልሎቻቸውን የክልል ምክር ቤት መቀመጫዎቻቸውን ይቀይራሉ። ከተማ መስተዳድሮች ምንድነው? ስለዚህ የአዲስ አበባ ከተማ መስተዳድር ከ1937 አንድ ላይ የነበረውን ከፌደራሉ ጋር የነበረውን የምርጫ ክልል ከ2000 ጀምሮ በክፍለ ከተማ ብሎ ቀይሮታል።
ስለዚህ አሁን የፌደራሉን ምርጫ የፌደራሎቹን 23 መቀመጫዎች እነሱን ምርጫ ከሀገር አቀፍ ምርጫ ጋር ታካሂዷቸዋላችሁ ማለት ነው?
አዎ ልክ ነው። አዎ መካሄዳል። ስለዚህ አዲስ አበባ ከተማ ነዋሪዎች ሀገር አቀፍ ምርጫ በሚካሄድበት ወቅት ወጥተው 23 የፌደራል መቀመጫዎቻቸውን ይመርጣል። የከተማ የክልል ከተማ መቀመጫዎቻቸው ግን አንድ አይነት አይደሉም፣ ኮንስቲቱንሲዎች ወይም ምርጫ ክልሎች የሚባሉት። ስለዚህ ለምሳሌ አንድ መራጭ በፌደራል የሚመርጥበት 23 መቀመጫዎች የሚመርጥበት የምርጫ ክልልና ለከተማ ለመቀመጫ የሚመርጥበት የምርጫ ክልል ወደ ለሶስት ሊከፋፈሉ ይችላል። ምክንያቱም አንድ ክፍለ ከተማ ውስጥ 3 ክፍለ የምርጫ ክልሎች ሊገኙ ይችላሉ፣ የፌደራል የምርጫ ክልሎች። ኦፕሬሽናሊ ትንሽ ለማስረዳት በጣም የሚያስቸግረኝ የምርጫ ክልልን ለማስረዳት ስለሚያስቸግር የምርጫ ክልል የሚባለው እንግዲህ 547 ተወካዮች ምክር ቤት ያሉን ማለት ነው። ስለዚህ ከነዚህ 547 መካከል 23 የአዲስ አበባ መቀመጫዎች ናቸው። ወደ 23 ድምጽ ሲሰጥ ከነሱ መካከል 6 ሆኖ ደግሞ ተባስቶ 138 ይመጣል ወደ ክልል ምክር ቤት ወደ ከተማ መቀመጫ ምክር ቤት ይሄድ ነበር። አሁን የአዲስ አበባ ከተማ መስተዳድር ምን አለ? 2000 ላይ በነዛ በፌደራል በሚጠቀምባቸው ተመሳሳይ የምርጫ ክልሎች ሳይሆን በክፍለ ከተሞች ይሄ ነው መቀመጫዎች ሪአሬንጅ ማድረግ ብሎ በክፍለ ከተሞች መቀመጫዎችን ሪአሬንጅ አደረገ ማለት ነው። ስለዚህ በክፍለ ከተሞች ውስጥ ለክፍለ ከተሞች መሰረት አሬንጅ ተደርጎ የተደረገው ምርጫ እና ለፌዴራሉ ከዚህ በፊት እንደነበረው ተወካዮች ምክር ቤት የሚደረግበት የምርጫ ክልል የተለያዩ ናቸው። ይሄ እንግዲህ ምን ምን ችግሮችን እኛ ላይ ያመጣል? ከዛ በኋላም ታስተውሎች ከሆነ አዲስ አበባ ከተማ ምርጫ አንድ ላይ ተደርጎ አያውቅም። የአዲስ አበባ ከተማና የድሬዳዋ ከተማ ምርጫ እንዲሁም ከሎካል ኤሌክሽን ጋር ወይም ደግሞ ከአካባቢ ምርጫ ጋር የተካሄደ የነበረውን ከአካባቢ ምርጫ ስላላካሄድን አብረን ይዘነው መተን ነው ድሬዳዋና የአዲስ አበባን ወደ ሀገራዊ ምርጫ የጠቀለልናቸው ማለት ነው።
ሌላኛው የሚነሳው ነገር የትግራይ ክልል ምርጫ ነው። እንግዲህ የትግራይ ክልል ምርጫ ማካሄዱን ገልጿል። አሁን በቦርዱ በኩል የትግራይ ክልል ምርጫ ምንድን ነው ያሳለፈው ውሳኔ?
ትግራይ ክልል ምርጫን አስመልክቶ ምንድን ያለው አሁን ያወጣ ነው ጊዜ ሰሌዳ፣ ያው ትግራይ ክልል አይመለከትም። ለምንድነው የማይመለከው ሰው ሲባል ሁለት ጉዳዮች ያነሳ ነው። አንደኛው ጉዳይ ምንድን ነው? እዛው እንደምታውቂው አሁን ትግራይ ክልል ውስጥ ያለው የኢንትሪም ጋቨርንመንት የሚባለው መንግስት ገና ራሱን እያደራጀ ያለ ነው ማለት በቀበሌዎች ደረጃ በወረዳዎች ደረጃ ራሱን እያደራጀ ቢሮዎቹ እንደገና የመንግስት ስትራክቸር ራሱ እንደገና እንደ አዲስ እያደራጀ ያለበት ሁኔታ ነው። ስለዚህ በዛ ሁኔታ ውስጥ ሆኖ ለምርጫ ቦርዱ ዞን ጽህፈት ቤቶችን የማስከፈት የምርጫ ክልል ጽህፈት ቤቶችን የመክፈት ትብብር ለማድረግ የሚችልበት ሁኔታ ላይ አይደለም ያለው። የራሱንም ራሱ ወደም ይትላላለ። ይሄ ደግሞ በተለይ በየክልሎቹ ቢሮዎችን መክፈት የክልል የምርጫ ክልሎችን ቢሮ እና የዞን ማስተባበሪያ ቢሮዎችን መክፈት ከፍተኛ የሆነ የክልል መስተዳድሮችን ትብብር ይጠይቃል፣ ሪሶርስ ይጠይቃል፣ የመሳሰሉትን ነገር። ስለዚህ ያንን ድጋፍ መስጠት የሚችልበት ሁኔታ ላይ ነው ብለን አሁን ያለው መንግስት የክልል ትግራይ ክልል ኢንትሪም መንግስት አላሰብንም። ስለዚህ ተጨማሪ በደን የሚሆነው እኛም ሄደን ደግሞ በራሳችን ያለ መንግስት ያለ ክልሉ መንግስት ድጋፍ ልናደርገው የምንችለው ነገር አይደለም። አይደለም ምክንያቱም የምርጫ ክልል ቢሮዎች መቅፈጫ አሁን እንግዲህ በሚቀጥሉ 3 ሳምንታት ውስጥ ከፍተነቃዎች እናቆምሳለን ብለን እየተስጋችን ስለዚህ ያንን ማድረግ የሚችልበት ሁኔታ ላይ አይደለም ያለው ሌላው እንደምታዩ አስቸኳይ ጊዜ ዋጅ አስቸኳይ ጊዜ ዋጅ ባለበት ሁኔታ ምርጫን ማካሄድ ያው ከምርጫ ጋር የተገናኙ ሌሎች እንቅስቃሴዎች ይኖራሉ እነሱ እንዴት ነው አስቸኳይ ጊዜ ዋጅ ሊታዩ የሚችሉት እንዴት ነው ኤክሰርሳይዝ መደረግ የሚችሉት የሚለውንም ነገር በደንብ ፊገር አውት አላረግንም አልተረዳንም ስለዚህ ያ ባለበት ሁኔታ ውስጥ እንደማንኛውም የሌሎች ሀገሪቱ ክልሎች እናከናውናለን ብሎ ማለት ያው አንሪያሊስቲክ ነው ብሎ ቦርዱ ስላሰበ ይሄኛውን አሁን ያወጣነው ጊዜ ሰሌዳ ያው ትግራይ ክልል አውጥቶታል ያ ማለት ምን ማለት ነው ግን ምናልባት ክልል ውስጥ ያለው ለምሳሌ የኢንትሪም ጋቨርንመንቱ በየደረጃ ያሉ በዝቅተኛ መዋቅር ያሉ በየርከኑ ያሉ ቢሮዎቹን እና አስተዳደሮቹን ተጠናክረው ከተገኙ የመረጃ ምዝገባ ማካሄድ የምንችልበት ፍጥነት ካለ እንደዚህ አይነት ነገሮች ካሉ ያው እኛ ሁኔታውን ገምግመን ካቻፕ ሊያደርግ የምንችልበት ክልሉን ካቻፕ ሊያደርግ የምንችልበት ሊጠቀምበት የምንችልበት እድል ቢኖረው ይችላል ግን አሁን ለጊዜው በተለይ ደግሞ አሁን የጊዜ ሰሌዳውን ስናወጣ ቀጥተኛ ጠናት ላይ ስላሉ እና በሁለት ሳምንት ሶስት ሳምንት ውስጥ ቢሮ መክፈት ይዞን ቢሮች ማደራጀት እስከዛ እቃዎች ማንቀሳቀስ የሚባሉ ስራዎች ስላሉበት ያንን ከትግራይ ክልል ውስጥ የምናከናውናለን ብሎ ማሰብ ሪያሊስቲክ ወይም ደግሞ በጣም ቶሎ ተግባራዊ ሊሆን የሚችል ነገር ሆኖ አልታየንም ለዛ ነው ግን ሁለቱ ጉዳዮች እነዚህ የትብብሩና የአስቸኳይ ጊዜ አዋጁ ሁኔታ ፊገር አውት ካደረገን በኋላ ለክልሉ ያው የራሱ የሆነ ምርጫ የሚካሄድበትን ጊዜ ሰሌዳ ወይም ደግሞ አሁን ካለ ጊዜ ሰሌዳ ጋር እንዴት ብሎ ተጣጥሞ የሚሄድበት ሁኔታ ሊኖር ይችላል ከሆነ እሱን የምናይበት መንገድ ይኖራል ማለት ነው።
ወይዘሪት ሶሊያና ሽመልስ የኢትዮጵያ ብሔራዊ ምርጫ ቦርድ የኮሚኒኬሽን ዳይሬክተር ለሰጡን ማብራሪያ በጣም እናመሰግናለን። ነገር ግን እንግዲህ ይሄ ምርጫ ቀጣይ ሂደት ስለሆነ የአድማጮቻችንን ጥያቄ አካተን ለጥያቄው መልስ በሚል ፕሮግራም አንቺንም እንዲሁም ደግሞ የቦርዱን ኃላፊዎች ተጨማሪ አድማጮች የሚፈልጓቸው ተጨማሪ ማብራሪያዎች ያሏቸው ጥያቄዎች ካሉ እነሱን ይዘን በቅርቡ ተመልሰን እንገናኛለን ብዬ ተስፋ አደርጋለሁ። ለዛሬው ግን በአድማጮች እናመሰግናለን።
በእኛ ትልቅ እድል ነው እናመሰግናለን። እና ጥያቄዎችም ካሉ ለመመለስ በጣም ዝግጁ ነን። ምናልባት አንዳንድ ጊዜ እንዲሁ የምንሰማቸው ነገር ግልኛ ግልጽ ያሉን ከምርጫ ኦፕሬሽን ጋር የተገናኙ ጥያቄዎች ካሉ ከአድማጮች የሚነሱ ጥያቄዎችን እነሱን ለመመለስ በእኛ በኩል እንደ ጥሩ እድልም ስለምንቆጥረው ደስ ይለናል።
በጣም አመሰግናለሁ። ለዛሬው ክፍል ስጠልናምንናመሰግናለን።
በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭት ነው እየተከታተላችሁ ያላችሁት። ዝግጅታችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com በአትቪኦኤamharic የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይ እንገኛለን። ወደ ተከታዩ ዝግጅት እንለፍ። የዮሐንስ ህይወት በጸጋ ሲዘከር አቶ ዮሐንስ ክፍሌ ዳዲ ታህሳስ 16 2013 ዓመተ ምህረት በ81 ዓመታቸው አርፈዋል። ከኢትዮጵያ ቴሌቪዥን ቆርቋሪዎች አንዱ ጋዜጠኛና ኃላፊ ከቀደምት የኢትዮጵያ አየር መንገድ ኢትዮጵያውያን የሥራ ኃላፊዎችና አስተዋቂዎች አንዱ እስረኛ የእናት ተርጓሚ አስተማሪ የቱሪዝም አማካሪ የአፍሪካ አንድነት ድርጅት የፕሮቶኮል ሹም ሥራ ፈጣሪው አርፈዋል። ያቶ ዮሐንስ ህይወት በክብርና በጸጋ የሚታወስ እንጂ ዛሬ ወደማይቀረው በመሄዳቸው የሚታዘንበት አይደለም ይላሉ አብሯቸው የሰሩና በቅርብ የሚያውቋቸው ሰለሞን አባተ። ጥቂቶቹን አነጋግሮ የዮሐንስ ህይወት በጸጋ ሲዘከር በሚል ርዕስ ተከታዩን አዘጋጅቷል።
እጅግ በጣም ተጨቁኖ እጅግ በጣም ባጭሩ የተዘጋጀው ያቶ ዮሐንስ ክፍሌ ዳዲ የህይወት ታሪክ መግለጫ የተዘጋው እግዚአብሔርን ፈለኩት ከመከራዬም ሁሉ አዳነኝ በሚል ከቅዱስ መጽሐፍ በተወሰደ ጥቅስ ነው። ይህ የንጉስ ዳዊት ስንኝ በውስጡ ታላቅ ምስጋናና ሐሴትንም የተሞላ ነው። እናም እጅግ ምሉእና ያሸበረቀውን ያቶ ዮሐንስ ክፍሌን ታሪክ እኔም በዚህ እጅግ አጭር ዝግጅት በሐዘን ሳይሆን በጸጋ ልዘክርላችሁ። ይላል ለጋ ያስመኛ አብይ የአቶ ዮሐንስ ክፍሌ የመጀመሪያ ልጅ ወይዘሪት ምስራቅ ዮሐንስ በተሸኙበት ሰነ ስርዓት ላይ በአካል ለመገኘት በወቅቱ ዓለም አቀፍ ችግር ምክንያት አልተቻላትምና መልእክቷን በድምጿ ቀርጻ እንዲሰማላት ላከች። ካለችው ቁም ነገር ሁሉ ከንጨብ አደረኩና መነሻ ያደረኩት
በሁለት ዓመቴ አንድ ቀን አንድ ጓደኛዬ እንደዚህ ብላ ተናገረች። ምስራቅ ጋሽዋን ስኩ በሎተሪ የሚደርስ አባት ነው አለች። ምን ብዬ ሳኩኝ ግን ምንም አልመሰለኝም። ወራትና አመታት እያለፉ ሲሄዱ ግን ያባቴን ጸባይ የተገነዘብኩኝ ስመጣ ጓደኛዬ ያለችው ነገር እየገባኝ መጣ።
አቶ ዮሐንስ ክፍሌ በተክሊል ተጋብተው በሙሉ ፍቅር ህድሜያቸውን ሁሉ ካሳለፉት ኮይዘሮ የምስራች ፈለቀ አራት ልጆችን አፍርተዋል። በህይወቱ ታውረድ ሁሉ ከጎናቸው ነበሩ።
አቶ ዮሐንስ ለቤተሰቡ ብቻ ሳይሆን ለመላው ህብረተሰብ ጥሩ ምሳሌ የሆነ አባት፣ ህብረተሰብን የሚያቀፍ፣ ወጣቶች ጥሩ ስነ ምግባር እንዲኖራቸው በአካባቢውም ሆነ ባሉበት ቦታ ስነ ምግባር እንዲኖራቸው በጣም ይጥር ነበር። በትዳር ዓለም ጥሩ ባለቤቴ፣ በፍቅር የኖርን ልጆቻችንን ከኛ ጥሩ ፍቅር እንዲማሩ ያደረግን እና ጥሩ አባት ነበር። አባትነቱም ደግሞ ጊዜም ልጆች ሲያጠፉ በቁጣ ሳይሆን በምክር በመምከር ብዙ ጊዜ ተግባራዊ ሆነለት ነበር። ምክሩ ብዙ ጊዜ በአገራችን የተለመደው እንግዲህ በዛን ዘመን ቁጣ ነው መኮርኮም ነው እንዲህ ነው። እሱ ግን እንደሱ አልነበረም። በጣም ጥሩ አባትና የፍቅር ሰው ስለሆነ በፍቅር ነው ልጆቹንም የሚመክረው የነበረው። ማሞላቀቅም ሳይሆን ስነ ምግባራቸው ጥሩ እንዲሆን ፈርሃ እግዚአብሔር እንዲኖራቸው ሁሉ በጣም ይጥር ነበር። በሌላ በኩል ደግሞ በጣም ደግ ነው። ስነ ምግባርና ትንሽ ቆንጠጥ አርጌ የሚይዝ እኔ ነበርኩ። በዚህ የተነሳ እሱን ዳድዬ ደጉ ነበር የሚባለው በቤተሰቡ። በልጆቹም ብቻ ሳይሆን የዘመድ ልጆች፣ የወዳጅ ልጆች ሁሉ ዳድዬ ደጉ ነበር የሚሉት።
ወደ ህይወታቸው ታሪክ ልመልሳቸው። አቶ ዮሐንስ ክፍሌ ዳዲ ከአባታቸው ከክቡር ደጃዝማች ክፍሌ ዳዲና ከእናታቸው ከክብርት ወይዘሮ አጥናፎርቅ ከበደ ነገው ኬንያ ውስጥ ታቤታ በሚባል ወረዳ በስደተኞች ሰፈር ውስጥ ሰኔ 27 1931 ዓ.ም ተወለዱ ይላል ጽሑፉ። የህይወታቸውን ጉዞ ተከትዬ ከማውቀውና ከሰማሁትም እኔም ባልደረቦችም ከሚያውቋቸው እጅግ ጥቂቱን አነጋግረን ያገኘነውን አዛምጄ ይተረክላችሁ። አቶ ዮሐንስ ከኬንያ ወደ ሀገራቸው የተመለሱት በአራት ዓመት እድሜያቸው ነበር። የአንደኛ ደረጃ ትምህርታቸውን እንዳጠናቀቁ በልጅነታቸው ወደ እንግሊዝ ተልከው እዚያ ለአምስት ዓመታት ከቆዩ በኋላ 16 ዓመት ሲሆናቸው ተመልሰው የሁለተኛ ደረጃ ትምህርታቸውን ከጀነራል ዊንጌት ትምህርት ቤት አጠናቀቁ። ከዚያም የመጀመሪያ ዲግሪያቸውን በፖለቲካ ሳይንስ ከአዲስ አበባ ዩኒቨርሲቲ ተቀበሉና የነጻ ትምህርት ዕድል ስኮላርሺፕ አግኝተው ወደ ዩናይትድ ስቴትስ ሄዱ። በ1955 ዓመተ ምህረት ማስተርስ ዲግሪያቸውን በጋዜጠኛነት ሰሩ። ወደ ሀገራቸውም ተመለሱና እነሆ ዘንድሮ ለ57 ዓመታት ቆሞ ክፉንም በጎውንም ሲታዘብና ሲዘግብ የኖረው እጅግ የበዛ ታሪክ በቋቱ ያዘለው የኢትዮጵያ ቴሌቪዥን ሲቆረቆር ከመሰረት ደንጊያዎቹ አንዱ ዮሐንስ ክፍሌ ዳዲ ሆኖ የዛሬው የአሜሪካ ድምጽ የአፍሪካ ዲቪዥን ዳይሬክተር አቶ ንጉሴ መንገሻ በቀደመ የብዕር ስሙ ጌታውን ታምራት ያንን ጊዜና አቶ ዮሐንስን እንዲህ ያስታውሳል።
የዮሐንስ ክፍሌን ዜና ረፍት ሰማ በጣም ነው ያዘንኩት። በሐዘን ልቤ ነው የተሰበረው። ብዙ ነገር ነው ዮሐንስ የሚያስታውሰኝ። የወጣት ጊዜ ገና ጋዜጠኝነት እንደጀመርኩ በ21 ዓመቴ ዮሐንስ እጄን ይዞ ያስተማረኝ መምህሬም አለቃዬም ነበረ። እና ጊዜ ይመስለኛል እንደ አውሮፓ ዘመን አቆጣጠር ሁሉ ነገር የምናገረው በ1965 ዓመተ ምህረት ነው ቴሌቪዥን ይቋቋማል። እንዲሁም በአስቸኳይ በሁለትና ሶስት ወር ጊዜ ውስጥ ነው የተቋቋመው። የንጉሰ ነገስቱ የዘውድ በዓል ይቀርብ ነበር ጥቅምት 23። ለዛ የሚደርስ ብሎ በአስቸኳይ ነበር የተቋቋመው። እና አንድ ሀገር ስቱዲዮም አልነበረውም። ምንም ስቱዲዮ አልነበረውም። መዘጋጃ ቤት አራተኛ ፎቅ ላይ ክፍሎች ነጻ ሆነው እዛ ክፍል ውስጥ ነው ቴሌቪዥን የገባው። ግድግዳው ሳውንድ ፕሩፍ አንነበረም ማለትም
ድምጽ መከላከያ አልነበረም
ማው እና በነገር ላይ እኔ በውሰት ነው ከብሳት ወንጀል ነው ወቃሚነት ስራዬ ጀመርኩትና ከዛ በሳምንት 3 ቀን አመቴን ከዛ ግን 5 ቀን ዊኬንድ ጀምሮ መስራት ጀመርኩ ዜና አንባቢና ሪፖርተሮኝ የሚያስገቡኝ እዛና በነገራ ወሬ ስናነብ ዘበኛ አለ ኮሪዶር የሚጠብቅ የውጭ ሰው ድምጽ እንዳይሰማ ወደ ውስጥ እንዳይገባ
ስቱዲዮ ለሌላች
ስቱዲዮ ሳውንድ ኢምፕሩቭ ስላልነበረ ከውጭ የምትናገረው ይገባል ስለዚህ ዘበኛ ቆሞ ኒውስ ላይቭ የሚሄድ ከሆነ የሚተላለፍ ከሆነ ከውጭ የሚናገሩ ድምፅ እንዳይናገር እያለ የሚከለክል ዘበኛ አለ መንገድ ላይ ነው ላይቲንጉም እስከዚህም አልነበረም ማይክሮፎንም እስከዚህ አልነበረም ካሜራ አንድ ሁለት ካሜራ አለ ስለዚህ የነ ቶሎ ቶሎ ቤት አላለ ነው ግን ዮሐንስ ገና ከአሜሪካ እንደመጣ ነበር እዚህ ዮሐንስ ክፍሌም አንድ እሱ ነው ሁለተኛ ደግሞ ካሳ ደመና የሚባል ሌላ ፕሮዲሰር ነበር እዛ ኢትዮጵያ ውስጥ የነበር ተፈሬ ብዙ አየሁ የሚባል ነበር ሶስቱ ናቸው እና እኔ በጣም ቅርብ የነበረኝ ዮሐንስ ነው በጣም ጎበዝ ነው በጆርናሊዝም ማስተርሱ ሊዶ ነው የመጣው እና የሙያውን ብለም ጠንቅቆ ያውቃል እና እሱ ነበር ፕሮዲስ የሚያደርገው ፕሮግራሜ እና በሁሉ ነገር በጣም ጎበዝ ሰው ነበር ያን ጊዜ እና እኔ ከሁሉ ማስታውሰው ነገር ልብስ እንዲቀይር ይፈልጋል ሁልጊዜ ሱፌን በየቀኑ እየቀየርኩ ለስመጣ እንዲቀይር ይፈልጋል እና አንድ ቀን ዮሐንስ እኮ ሁለት ነው ሶስት ሱፍ ይኖረ ከዛ በላይ ሱፍ የለኝም በየቀኑ ቀይረው ሱፍ የለኝም ብለዋለሁ አያም እሱ ምንም ችግር የለም ይለኛል ማለት እና ምን ይለኛል በእውነት ሸሚዝና ከረባትን ቀረወጥከው ምንም ችግር የለውም ይለኛል ዮሐንስ እኔም እኮ አሁን ከረባት ሁለት ወይ ሶስት ማይበት ከረባት የለኝም ብለዋለሁ ይስቃል እና ከማግስቱ ሶስት ከረባት ይዞልኝ መጣ እና ሁልጊዜ የእሱን ክብካቤና አንተን ሲከታተል በወሬ አቀራረብ በድምፅ ቅላጤ አወራረድ የዲክሽን ዴሊቨሪ ፕሮጀክሽን ምልቃለለም ስንማር ቮይስ ኮችንግ ወስድ ስለማናት እሱ እዛው ነበር የሚያስተምረኝ እና በወንበሩን ይዜ መቀመጥ አለብህ ከማይክሮፎኑ ከዚህ እርቀት መሆን አለብህ ብሎ እዛው ነበር የሚያስተምረኝ ልብሴንም እንደዚሁ ነው እና በጣም መረሳው ነገር ግን አንድ ቀን ደግሞ መጣና እዚህ ኪስ ላይ ከከረባቱ ጋር የሚሄድ አንድ ነጭ መሀረብ ሁልጊዜ አድርጋለኝ እና
የደረተ ኪስ ላይ
አዎ ደረተ ኪስ ላይ የሚደረግ እና ነጭ መሀረብ ከየትም ፈልጌ ያገኘው ና አርጌ ሄድኩ ግዲችን ነጭ መሀረብ ሱፍ በለወጥኩት ወይ ልብሴን በማግስቱ ስለውጥ አላስታውሳልም እረሳለሁ እና በጣም ሽክ ብሏል አንድ ቀን እና ልክ ሁለት ሶስት ደቂቃ ሲቀረኝ ልብሱ ላይ ሲያይ መሀረቡ የለም እና ሄዶ ነጭ ወረቀቷን ልክ ጥፍጥፍ አድርጎ እንደ መሀረብ አፍልቶ ኪስ ውስጥ አስገብቷት ሄደ ዮሐንስ እንደዚህ አይነት ክሬቲቭ በሆነ መንገድ ነው በነገር በጭራሽ ያረሳው እና እንደዛ ነው እየገራ ያሳደገኝ በጣም እንደዛ ነው ደግሞ በነገር ላይ በጣም ለስራው ትጋት ብቻ አይደለም ስራውን የራስ ስራ አድርጎ ነው የሚወስደው ሲያሰለጥን ዮሐንስ ይገርማል ሃይሊ ፕሮፌሽናል ነው በጣም በሙያው የላቀ ሰው ነው በጣም እንደዚህ ፈረንጆች አይረን ክላድ የሚሉት ዲሲፕሊን ነው ያለው በጣም ጠንካራ ዲሲፕሊንና ስነ ስርዓት ያለው ሰው ነው ስራ ሲገባ ከሁሉ ቀድሞ ነው የሚገባው ስራውን ካልጨረሰ ደግሞ ሁሉ ከወጣ በኋላ ዘይቶ ነው የሚሄደው እና ሰርቶ የሚያሰራ ጠንካራ የሆነ ጎበዝ ጋዜጠኛ ነበረ እና በዛ በጣም ደስ ነው የሚለኝ ዮሐንስ ደግሞ በሙያው ብቻ አይደለም በጣም ክልክ ያለፈ ደግ ነው ክርክሩ ሰው ነው በጣም ለሰው አሳቢ ነው ልዩነት አያውቅም ድሃ ጌታ ሴት ወንድ ትንሽ ትልቃል ሁሉም በኩል ደረጃ ትሪት ማድረግ ሁሉም በኩል ደረጃ ማስተናገድ የሚችል በጣም ጎበዝ ሰው ነበር እና በእውነት ነው የምልህ አገሩን ከልብ የሚወድና በንቃት በትጋት ያገለገለ ብርቅዬ ልጇን ነው ኢትዮጵያ ያጣችው ዛሬ ሳስበው ነው በበኩሌ ስሜት ነው የሚሰማኝ እና ይህን አጋጣሚ በመውሰድ ለባለቤቱ ለልጆቹ ለወንድሙ ለልጅ ልጆቹ እናም ለመላው ቤተሰብ ጽናቱን ብርታቱን እንዲለግሳቸው የዮሐንስን በጎ ምግባርና ለሁሉም አሳልፎ የሄደውን ቅርሱን በማሰብ በማስታወስ እንዲበራቱ እመኛለሁ ዮሐንስ ጆኒ ነበር ምለው ሁላችንም ያኔ በቅርብ አብረ የነበር ነው ጆኒ ነበር ይላል ምንጠራውና ዮሐንስ ጆኒ ዘላለማዊ እረፍትን የሰላም ያድርግልን ስላለው
አቶ ዮሐንስ በአዲሱ የኢትዮጵያ ቴሌቪዥን ጣቢያ ለስድስት አመታት አገለገሉና የህይወታቸው መርከብ ቀዘፋዋን ቀጠለች ያኔ በአሜሪካውያን ይመራ ወደ ነበረው የኢትዮጵያ አየር መንገድ ይዛቸው ነጎደች የአየር መንገዱ የማስተዋወቂያ መምሪያ ዳይሬክተር በኋላም የሽያጭ ፕሮግራም መምሪያ ዳይሬክተር እንደሆኑ ታሪካቸው ይናገራል። የኢትዮጵያ አየር መንገድ የመጀመሪያው ኢትዮጵያዊ ምክትል ዋና ዳይሬክተር በኋላም ዋና ዳይሬክተር የሆኑትን ኮሎኔል ስምረት መድሃኔን ወደ ሞንትሪያል ካናዳ ደወልኩና አገኘዋቸው። ካጫወቱኝ እጅግ ባጭሩ ላካፍላችሁ።
ከአየር ኃይል ወደ አየር መንገድ ተዛወርኩኝ። ዮሐንስ ያገኘው ትዛ ነው። እንግዲህ ዮሐንስ በሚመጣበት ጊዜ በ1965-66 እንደዚህ የኢትዮጵያውያን ስራ ማስያዝ ጉዳይ በጣም በዘዴ መደረግና ደግሞ ከአሜሪካኖቹ ሲራመድ ሲወጡ የሚተኳቸው ኢትዮጵያውያን እነሱ የተሻለ እንጂ ያነሰ እንዳይሆን በጣም ተጠነቀቅ ነበር። ስለዚህ የተማረ ሰው በጣም ያስፈልግ ነበር። ዲግሪ ያለው ሰው በጣም ያስፈልግ ነበር። ስለዚህ ዮሐንስ ደግሞ ከቲቪ ኢትዮጵያ እንደምታስታውሰው ቲቪ የጀመረው በ1964 ነው። ኦዩ መጣና ለሱ ሲባል ተጀመረ፣ በዛው ቀጠለ። ዮሐንስ ትምህርቱን ጨርሶ አሜሪካን ሀገር ጋዜጠኛነት ነው ዛኛ ተማረም። እዛ ደግሞ ሲሰራ ሪፖርት ሲያደርግ አንዳንድ ነገር ሪፖርት መደረግ የለበት ነው ብለው ተከሶ እንደውም ተገፋፍቶ ነው ከዛ ወጣው። መንግስት እኛ አፍላስ ያለኝ በጣም ደስ ያለኝ ነው። ምክንያቱም አንዱም እንደዚህ ያለ ሰው አቋም ያለው ሰው ኢንቴግሪቲ ያለው ሰው በፕሮፌሽን የሚሄድ ሰው የፈለገውን ነገር ጥፋት ላይ ቢወድቅ በጣም ጠቃሚ ነው ብዬ አምኜ ነበር። አሁንም አምናለሁ። ዮሐንስ ሲመጣ እንደማስታውሰው ምንድነው አንደኛ የአየር መንገድ ኤክስፒሪየንስ የለውም እና በቀጥታ ዲግሪ ስላለው ብቻ ነው ይሄ ሰው የሚያመጣው ተብሎ ትንሽ ተወርታ ነበረ። እና ክርስት ደግሞ አንዳንዶቹ መንግስት ያሰናበተው እዚያ አምጥቶ ደግሞ ያስበጠብጠን ነው። በቃ ትንሽ ኮንትሮቨርሲ ነበረች። ነገር ግን እንደመጣ እንደው ግጠህ ኑር ነው የሚባለው። እዛ ትልቅ ስራ ላይ ዋና ኃላፊ ሆኖ ተቀጠረ። በዛ የአየር መንገዱ ፓብሊክ ሌሽን ለኢትዮጵያ ብቻ ሳይሆን ለውጭ ጋዜጣ ሁሉ ብዙ አይነት ሰፋ ያለ ኢንተርናሽናል ኢምፕሊኬሽን አለው እና ስለ አየር መንገዱ ምንም አላስተማርነው ምንም አላ ግን በስንተኛ ወር ነው ስመለከት በጣም የተሻለ ሪፋይንድ የሆነ ድሮ ፈረንጆቹ ከሚሰሩት የተሻለ ሆኖ ሳይጠይቅ ከተማርክ ስለው ነው። እንደውም እሱ ለካ በጣም ሪሶርስ መሆኑ የሚያስታውቅ እንዴት ነው ለስብሰባ የሚመጡ ለንግግር የሚመጡ አየር መንገዶች አሉ። ለምሳሌ አንድ ጊዜ ከኤርአል የመጣው ሰው የእስራኤሎቹ አየር መንገድ የኤርላይን ፓብሊክ ሪሌሽንስ ሴንስ ኤክስፐርት ነው። ከሱ ተምሮ ነው የአመቱን ፕላን አውጥቶ ከሱ ጋር ቼክ አድርገው ሪፋይንድ የሆነ እኮ ማለት ቲደብሎ የራሱ የሚሰራውን የሚያሳፍር ነው። አመት አገረመኝና በጣም ወደድኩት። ይሄ እንግዲህ ዮሐንስ ሲመጣ ሰዎች ደግሞ ፓብሊክ ሪሌሽን ፓብሊክ ብቻ አይደለም አየር መንገድ ሲመጣ በቃ ከውጭ ጉዳይ ከውጭ ሰው ጋር ያለን ኢሜጅ ሲያሰራ ይገናኛል በግድ እና ያስተናግዳቸዋል፣ ይጠይቃቸዋል የሚፈልጋቸው ምንድነው የኛን ፕሮግራም ያወጣል። በጣም የኢትዮጵያ አየር መንገድን በጥሩ መልክ ለማሳየት ሙከራ ነው ስራው። በዚህ ያገኘዋል እና ነገረኝ። ታዲያ ብዙ ሰዎች ኮርስ ተልከው ምናምን ተብለው የሚያገኙትን እሱ እዛ ቁጭ ብሎ ይማራል እና ይሄ ከሆነ በጣም ከፍ ያለ እንደውም ሴልስ እንግዲህ ያን ጊዜ አሁን ማርኬቲንግ ይሉታል እንጂ ፓብሊክ ሪሌሽን ሴልስ ውስጥ ነበረ እና እዛም ውስጥ ከፍ ያለ ደረጃ እየወሰደ ይሰራ ነበር። ለእኔ በቃ ዮሐንስ በዛን ጊዜ የነበረው አሰራሩና አስተያየቱ የሚሰጠው ምክር የሚያደርገው ነገር በጣም የደገፈኝ።
መርከቢቱ ደግሞ ተንቀሳቀሰች። ዮሐንስ ክፍሌን ይዛ ወደ ሶስተኛ ፖሊስ ጣቢያ ከዚያም ወደ ከርቸሌ 1969 ዓመተ ምህረት ደርግ ስልጣን እንደተቆናጠጠ አንዳች ጥፋት ባይገኝባቸውም ተይዘው በሶስተኛ ፖሊስ ጣቢያና በዋናው ወህኒ ቤት ዓለም በቃኝ እንዲወርዱ ተደርገዋል። በገናናው ሜዮ ክሊኒክ ለ25 ዓመታት የሰሩት አሁን ስካትዴል አሪዞና የሚገኙት የባሮ ኒውሮሎጂካል ኢንስቲትዩት ባልደረባ የነርቭና የስነ አእምሮ ፕሮፌሰሩ ዮናስ እንዳለ ገዳም ያኔ እዚያው ነበሩና አቶ ዮሐንስን ያውቋቸዋል።
ስለታችንም እንደ አብዛኛው የተማረው ሰው ክፍል በአንድ ወቅት ኦክስፎርድ በሚባለው ቦታ ነው የምንታወቀው። እንግዲህ ህዝቡ ያወጣለት ቅጽል ስም ነው። የፖለቲካ እስረኞች የነበሩበት ከርቸሌ ነው ያኔ እና ቀይ ሽብር ካለቀ ከአመት በኋላ ወይ ሁለት አመት በኋላ ነው ወደ ከርቸሌ ነው እና ያኔ ነው የማውቃቸው። እና እሳቸው ይኖሩበት የነበረው ክፍል ከነ ልዑል በእደ ማርያም መኮንን እና ልዑል ሚካኤል አንድ ክፍል ነበር። አለም በቃኝ ውስጥ እዛ አንድ ክፍል ውስጥ ነበሩ እና ልዑል በእደ ጋር ጓደኛ ስለሆን ከእሱ ጋር ለማውራት ሲሄድ እዛ የተዋወቅ ነው ከአቶ ዮሐንስ ጋር። በጣም በእውነቱ በሁሉም ዘንድ ተወዳጅ የነበሩ ሰው ናቸው፣ ተግባቢ ሰው ናቸው። እና እንግዲህ ያንን ዘመን ኢጥራዝ ነጠቅነት ዘመን ነው ማለት እና ሁሉም ሰው አንዳንድ ቃላት እየወሰደን ከየመጻፉ በዛ ነው ጥቅስ እየጠቀስን ነው ምን ተጋጨቀው እና ተከፋፍሎ ነበር ሰው በተለያየ ድርጅት አቶ ዮሐንስ ግን በእውነቱ ከሁሉም ጋር ይባባ ነበር ከማንኛውም ሰው ጋር የመግባባት ልዩ ተሰጥኦ ነበራቸው በዛ ነው ማስተዋወሳቸው
ልዑል በእደ ማርያም መኮንን ኃይለ ሥላሴ ስለ አቶ ዮሐንስ ክፍሌ የሚናገሩት በተመስጦ ነው አዲስ አበባ ደውዬላቸው ካጫወቱኝ ቀንጨብ አድርጌ ላካፍላችሁ
ዋናው ትውቃችን በእስር ቤት ነው ታስሮ በመጣበት ጊዜ ፎቅና ምድር ነበር እሱ 22 ቁጥር የሚባል ዓለም በቃኝ ውስጥ እኛ ደግሞ 51 ቁጥር ነበር ከወንድሞቼ ጋር እና እዛ በመነገናኝበት ጊዜ ግን ተቀራረብን እሱ ትምህርት ቤት ምክትል ዳይሬክተርም ስለነበር ብዙ ቀብሩም ላይ ብዙ ልጆች መጥተዋል እንግሊዝኛ የሚያስተምር ስለነበረ የእስር ቤቱ ትምህርት ቤት ነበር አንድ በጣም ጥሩ ትምህርት ቤት የምክትል ዳይሬክተር ነበር እዛ ግን እኔ በኳሱም ጉሬዛ የምትባል ክለብ ነበረችን ቅርብ ነበር በግልም ደግሞ ከወጣም በኋላ ሪሊ እንደ ቤተሰብ አስፈላጊውን ስንቅ በመላክና ከባለቤቱ ጋር ሆነው እንደ አባት እንደ ቤተሰብ ጠበቁኝ የተፋታንም ቀን ከወንድሞቼ ጋር ወደ ቤታችን የወሰደን እሱ ነበረ በኋላም አዲስ አበባ ዩኒቨርሲቲ ስገባ እሱ አስፈቅዶልኝ ነበር በጊዜው የነበሩትን ባለስልጣናት እና ቅርበታችን እስከ መጨረሻ ዘልቋል
አብዮቱን ይቃወማሉ በሚል ጥርጣሬ በጥበቃ ላይ ውለው በዋስ ተለቀዋል የሚል መሸኛ ተሰጣቸውና ከወህኒ ተሰናበቱ አቶ ዮሐንስ ሶስተኛ ፖሊስ ጣቢያ ሆነው የሩሲያዊውን ደራሲ ማክሲም ጎርኪን መጽሐፍ እናትን ተርጉመዋል ወህኒ በነበሩበት ጊዜም ጎበዝ የተባሉ ብዙ ተማሪዎችን በማብቃታቸው እንዲህ ፍሬያማና የሚያስደስት ውጤታማና አቻ የሌለው ተግባር ገጥሞኛ ያውቅም ይሉ እንደነበር በሕይወታቸው ታሪክ ላይ ሰፈዋል በነገራችን ላይ ለማስተርስ ዲግሪያቸው አሜሪካ በነበሩ ጊዜም የካሊፎርኒያ ዩኒቨርሲቲ ሎስ አንጀለስ የሰላም ጓዶችን አማርኛ ማስተማራቸው ይነገራል ከወህኒ እንደወጡም ቱሪዝም ኮሚሽንን ተቀላቀሉና ብሔራዊ አስጎብኚ ድርጅት ውስጥ በአማካሪነት በመከተልና በዋና ስራ አስኪያጅነት አገለገሉና በ1981 ዓመተ ምህረት አሁን የአፍሪካ ህብረት ሲሆነው የአፍሪካ አንድነት ድርጅት የፕሮቶኮል ሹም እንዲሆኑ ተሾሙ እዚያ ሆነው አቶ ዮሐንስ ክፍሌ ምን አይነት ባለሙያና የሥራ መሪ እንደነበሩ በጥረታ ላይ የሚገኙት የቀድሞ ባልደረባቸው አቶ ናደው አሰፋ አዲስ አበባ ላይ ለባልደረባ እስክንድር ፍሬው ያጫወቱትን ስሙ።
እሳቸው ከኔ ቀድመው ነው ፕሮቶኮል የነበሩት ይሄ ፕሮቶኮል ኃላፊ የነበሩት እና እሳቸው እያሉ ነው እሳቸው ናቸው መርጠው ያስመጡኝ ወደ ፕሮቶኮል ከሌላ ዲፓርትመንት ኮንፈረንስ ዲፓርትመንት ውስጥ ነበርኩኝ ከዛ ነው ወደዛ ያመጡኝ ባይሊንጓል ነህ ብለው ነው የመጡኝ
ሁለት ቋንቋ ይናገራሉ ብለው አመጡት
እና አቶ ዮሐንስ ማለት ለእኔ ሁሉ ነገር ናቸው ካለቃ ጀምሮ ታላቅ ወንድም አባት ማለት ይችላለሁ ሁሉም ምክር የሚሰጡኝ ጋይድ የሚያደርጉኝ አቶ ዮሐንስ ለእኔ በጣም ብዙ ነገሬ ናቸው አማካሬ ናቸው ከአለባበስ ጀምሮ ምን መሆን እንዳለበት ፕሮቶኮል ማለት ምን መሆን እንዳለበት ያስረዱኝ ሰዓት መቀበር እንዴት እንዳለበት ይሄን ሁሉ እንዴት መሰራት ፕሮቶኮል እንዴት መሄድ እንዳለበት ማለት መሪዎች ሲገቡ ምንድን ነው የሚደረገው እንዴት ነው ያቀባበሉ ስነ ስርዓት ምን መሆን መደረግ አለበት ምን መምሰል አለበት የሚለውን ሴሬሞኒው ኮንፈረንስ ማዘጋጀት እንዴት መሆን እንዳለበት እንግዳ ተቀብሎ ፕሬዘንት ሲደረግ ቸርፐርሰኑ ጋር ሴክሬታሪ ጀነራሉ ጋር
ሊቀመንበሩ ጋርና ዋና ጸሐፊው ጋር ታቀርቡ እሺ
እንዴት መሆን እንዳለበት ዲቴል የሆነ ትሬኒንግ ሊሰጡት እና በዛ መሰረት ነው እሳቸው ናቸው አሰልጥ ነው ለሚያበቁኝ ስለዚህ ምን ብዬ እንደምገዛቸው አላውቅም የእውነት
ቨርጂኒያ የሚኖሩት የአቶ ዮሐንስ ክፍሌ ታናሽ ወንድም ዶክተር ሄኖክ ክፍሌ ወንድማቸውን እንደ ጓደኛም ጭምር እንደሚያዩቸው ነግረውኛል አቶ ዮሐንስ የአፍሪካ አንድነት ድርጅት የፕሮቶኮል ሹም በነበሩ ጊዜ የሚያውቁትን እንዲህ አካፍለውኛል
በጠዋ የተነሳ ከብዙ አፍሪካን መሪዎች ጋር ኦልሞስት ወዳጅነት ፈጥሮ ነበር ማለት ይቻላል። በተለይ ደግሞ ለምሳሌ እንደ የደቡብ አፍሪካው ፕሬዚዳንት ኔልሰን ማንዴላ አዲስ አበባ አንዴ መጥተው በጣም ታመው በጣም ስለረዳቸው አዲስ አበባ መጡበት ጊዜ ያን ሰውዬ ካላመጣችሁልኝ እያሉ ነበር ሁሌ ይጠይቁት። እሳቸው ብቻ ሳይሆኑ ብዙ ሌሎችም የአፍሪካ መሪዎች ያውቁት ነበር። አዲስ አበባ ሲመጡ አንዳንድ ችግር ቢያጋጥማቸው ጋሽ ዮሐንስን ያን ችግር ድንፈታላቸው ያውቃሉ። በዚህ የተነሳ በዛም አካባቢ እንኳን በጣም የታወቀና የተወደደ ሰው ነበር። ይሄ ሁሉ እንግዲህ የሚመነጨው ከሱ ጠባይና ለሰው መቅረብ ቀላል ችሎታ ስለነበረው ሰውን ሁሉ ለማቅረብ ስለሚችል፣ በዚህ የተነሳ በኢትዮጵያ ብቻ ሳይሆን በውጭም በብዙ ሰዎች መካከል የተለየ አስተያየትና የሚወደድ ሰው ነበር።
አቶ ዮሐንስ ክፍሌ አፍሪካ አንድነት ድርጅትን ለ11 ዓመታት ካገለገሉ በኋላ ሸበሌ ኢትዮጵያ የኮንፈረንስ አገልግሎት የሚባል ድርጅት በግል አቋቁመው ብዙ ዓለም አቀፍ ስብሰባዎችን፣ ሴሚናሮችንና ስልጠናዎችን አዘጋጅተዋል። ለብዙዎችም የሥራ ዕድል ፈጥረዋል። አቶ ዮሐንስ ክፍሌ ሮታሪያን በጎ አድራጊ ነበሩ። የአዲስ አበባ ዌስት ሮታሪ ክለብ መስራችና ፕሬዚደንቱም ነበሩ። የአሜሪካን የንግድ ምክር ቤት ምክትል ፕሬዚደንት፣ በአፍሪካ ሁማኒታሪያን አክሽን የቦርድ አባል፣ የኢትዮጵያ ኤኮቱሪዝም ማህበር አባልም ሆነው አገልግለዋል። በስፖርቱም ዓለም የአንድ የቴኒስ ክለብ የቦርድ ሰብሳቢ ነበሩ። አቶ ዮሐንስ የእንጦጦ ሐመረኖህ ቅድስት ኪዳነ ምሕረት ገዳም የልማት ኮሚቴ ሰብሳቢ ሆነው የተለያዩ ተቋማቷን ከባለቤታቸው ከወይዘሮ የምስራች ፈለቀ ጋር ሆነው አሰርተዋል። አሳድሰውም በብፁዕ ወቅዱስ አቡነ ጳውሎስ አስመርቀዋል። የእናታቸው የትውልድ ስፍራ በሆነው አመንቴ የሚባል ቦታ የቅዱስ ሚካኤልን ቤተ ክርስቲያን አሳንጸው አስረክበዋል። ሲደግፉ ሲያሳድሱም ቆይተዋል። እዚያው አመንቴ ለሚገኘው ሁለተኛ ደረጃ ትምህርት ቤት የኬሚስትሪ ቤተ ሙከራ፣ መጻሕፍት ቤትና የመምህራን ክፍል የሚገኝበትን ሕንፃ ከወንድማቸው ከዶክተር ሄኖክ ክፍሌ ጋር አሰርተው በእናታቸው ስም አስረክበዋል። ወደ ቤተሰባቸው ለመለሳቸው
እኔ ቡኒ ዮሐንስ እባላለሁኝ። መጨረሻ ልጃቸው ነኝ። አባታችን ለሁሉም ሰው እንደ አባት ነው የሚታየው። ለእኛ ደግሞ በጣም የበለጠ ይሰማናል። ፍቅሩን በጣም ያሳየን ነበረ። ሁሌም ይሰማን ነበረ እና ሁሌ ሰውም እንደሚለው ዳዲ ደጉ ይሉታል። እንግዲህ ለሌላው ደግ የሆነው እንግዲህ ለእኛም ምን ያህል ደግ እንደሆነ ለመገመት ቀላል ይመስለኛል። ለሁሉም ሰው እንደ አባት ነው የሚታየው፣ ግን ለእኛ ደግሞ በጣም የበለጠ ደስ የሚል ሁሌ አፍቅሮ አስደስቶን የምንፈልገውን ነገር አሟልቶልን ያሳደገን አባት ነው። በቁጣ እና በምት የሚያሳድግ አባት አልነበረም። በምክር እኛም እንደሚገባን አድርጎ ሳንፈራው እንዲገባንና እንድንስተካከል ነበር የሚያደርገው። በሄድንበት ቦታ ደግሞ የተከበረ ነው፣ እሱም ያከብራል። ሁሉንም ሰው እኩል ሆኖ ነው ሰውን የሚያየው። ስለዚህ እኔም የሚመስለኝ እንግዲህ እሱን አይቼ ስለተማርኩና ስላደግኩኝ ትንሽ የእሱ ባህሪዎች ሌላ ያሉ ይመስለኛል። ስለዚህ በእሱ ተደስቼ እኮራለሁ።
የዮሐንስ ሕይወት ዛሬ በህልፈታቸው በጸጋና በብዙ ክብር ይዘከራል። አቶ ዮሐንስ ክፍሌ ጤናቸው ተስተጓጉሎ አልጋ ላይ በነበሩ ጊዜ ከመጀመሪያ ልጃቸው ወይዘሪት ምስራቅ ጋር ብዙ ቁም ነገር ተጨዋውተዋል። አባቴ እርሱ በመሆኑ ክብር ይሰማኛል፣ እንኳንም ሌላ ሰው አልሆነ አለች። ከማረፋቸው ከሁለት ቀናት በፊት አዋርታቸዋለች።
ከመሞቱ ሁለት ቀን በፊት የነገርኩት ምን ያህል እንደማከብረው፣ ምን ያህል እድለኛ ሆኜ ራሴን እንደማየው እንደራይ in English, I consider it an absolute honor to have had him as my father and to have known him as a person, period. ዛሬ ሶስት ዓመት ከሱ በፊት ግን እኔና ወንድሜ ተሾመ ዮሐንስ ቁጭ ብለን ኢንተርቪው አድርገን ነበር። ስለ ህይወቱ በአጠቃላይ ስድስት አወር ኢንተርቪው በሶስት ቀን ኢንተርቪው አድርገነው ያኔ የተናገረው ነው። እኔ ስሙት እንድታዝኑ አልፈልግም ብሎ ተናገረ እና እሱ ላይ ለምን እንዴት እንደዚህ ትላለህ ብለን ጠየቅነው እና አንድ እንግዲህ አሁን እድሜውን የሞተበትን ስታይ እስከ 81 ዓመት ድረስ ኖር ያለው ብዙ ሰው ይህን እድል ላያገኝ ይችላል። ሁለተኛ በትዳሬ በጣም ደስተኛ ነበርኩኝ፣ በጣም በልጆችም በጣም ደስተኛ ነበርኩኝ። በስራ ዓለም ላይ ደግሞ በጣም ደስ ብሎኝ ነበር የምሰራው። ሁሉ እያንዳንዱን ስራ ኢትዮጵያ ቴሌቪዥን ቢባል፣ ኢትዮጵያ አየር መንገድ ቢባል፣ African Union ቢባል መጨረሻም ደግሞ የራሱን ከፍቶ ሸበል ኢትዮጵያ ኮንፈረንስ ቢባል አስቀልቶኝ የሰራሁት ስራ የለም። እያንዳንዱን በጣም ወድጄው ነው የሰራሁት ይላል እሱ። እና በመጨረሻም የሚለው ምንድነው በህይወቴ ማድረግ የምፈልገው ነገር ሁሉ አድርጌያለሁ። ትራቭል አድርጌያለሁ። በኢትዮጵያ ኤርላይንስ ምክንያት የፈለኩበት ሀገር በስራ ሄጄ አይቻለሁ። ቤተሰብ ነበረኝ የምወደው ሁሉም ነገር አድርጌያለሁ። እየቀረኝ የምለው ነገር የለም አንድ ነገር። በዚህ ምክንያት የኔን ህይወት ጥሩ ህይወት አድርጋችሁ እዩት። በእንግሊዝኛ ደግሞ basically consider it a very well lived life. ስለዚህ ምን ነው የሚያሳዝናችሁ? In fact, you should celebrate. እስከ 81 ዓመት ድረስ ኖርኩ። በጣም ደስ ብሎ ኖር። ስለዚህ አውቃችሁ ደስ ብሏችሁ አስቡ። ደስ ብሏችሁ አስታውሱ። ለሚኖርካ እንደዚህ ነገር ነው። እና አሁን በጣም ከባድ ሁኔታ ደስተኛ ነኝ ለማለት ምክንያቱም እሱ ካረፈ ገና 15 ቀን ማልሆነው ለገናው ገና 2 ሳምንት ነው ነው። ሶ እንዳረፈ እንኳን ለመቀበል ለጥንቅላታችን ገና ነው። አንድ ቀን ግን እንደርስበታለን። አንድ ቀን ከአመትም ሆነ ከሁለት አመት በኋላ በደስታ እናስባለን። አባቴ ሴሌብሬት እናደርገዋለን እንደፈለገ እኔም ወንድሞቼም እናቴም በተለይ እናቴ ለሱ ያብቃት ፍሪጅ ሶ
የዚህን እጅግ አጥሮ ለራዲዮ የተዘጋጀ መዘክር ሙሉ ቅንብር ከዌብሳይታችንና ከማህበራዊ ገጾቻችን ማግኘት ትችላላችሁ።
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ሰለሞን አባተና በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ሲዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ነገ በሚኖረን መደበኛ የሰኞ ምሽት ፕሮግራም እንገናኛለን። እስከዚያው ሰላም በደናደሩ።